ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በደረሰባቸው ጉዳት ምክንያት ወደ ተለመደው ሕይወታቸውና ኑሯቸው መመለስ እንዳልቻሉ የገለጹ የጅግጅጋ ከተማ ነዋሪዎች መንግስት ችግራቸውን እንዲመለከትላቸው ጠይቀዋል።
የሰው ልጅ ይኸውልህ ረሀብን ይችላል እኮ እኛ ረሀብ እንችላለን። መብት ፍትህ ብቻ ነው ያጣነው፣ ፍትህን ያጣነው እኛ። አይዞቹ ያለን የመንግስት አካል አንድ የለም።
በሌላ ዜና 15 አባላት ያሉት የዲያስፖራ ትረስት ፈንድ አማካሪ ምክር ቤት መቋቋሙን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ዝርዝሩን ይዘናል።
በሌላ ዜና ደግሞ የኦሮሞ ነጻ አውጪ ግንባር በአቶ ዳውድ ኢብሳ የሚመራው ኦነግ በሚቀጥሉት ጥቂት ቀናት ወደ አዲስ አበባ ልዑካን እንደሚያሰማራና ጽህፈት ቤት ከፍቶ በሰላማዊ መንገድ የፖለቲካ እንቅስቃሴ እንደሚያደርግ አስታወቀ።
ይሄ ጦርነት ሙሉ በሙሉ እንዲቆም ሁለታችንም ተስማምተናል። የኦሮሞ ነጻነት ግንባር ካሁን በኋላ በሰላም ኢትዮጵያ ውስጥ እንደዚሁም ደግሞ በተለየ በኦሮሚያ ውስጥ ይንቀሳቀሳል ማለት ነው በሰላም።
አቶ ዳውድ ኢብሳ በአስመራ የተደረሰውን ስምምነት ያብራሩበት እና የሰማ ነው። የኦሮሚያ ክልል ቃል አቀባይ ዶክተር ነገሪ ሌንጮ ስምምነቱ ለዴሞክራሲ ሂደት ከፍተኛ ሚና ይኖረዋል ብለዋል።
በኦነግና በኢትዮጵያ መንግስት መካከል የነበረው ጦርነት እንዲያበቃ ሆኗል ማለት ነው። በዚሁ ስምምነት መሰረት ደግሞ ኦኔግ እንደ አንድ የፖለቲካ ድርጅት የኦኔግ አመራር እንዲሁም ደግሞ የኦኔግ ሰራዊትም በሰላማዊ መንገድ ሀገር ገብቶ ለወደፊትም በሚደረገው ዲሞክራሲያዊ የፖለቲካ ተሳትፎ ማድረግ እንደሚችሉ ነው ማለት ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የደቡብ ሱዳን ፕሬዚዳንት ሳልቫኪር ለተቀናቃኛቸው ለሪያክ ማሻር እና ሌሎች አማጽያን አጠቃላይ ምህረት ሰጡ። የምህረት አዋጁ ዛሬ ሐሙስ ነው በመንግስቱ ሬዲዮ ይፋ የተደረገው። የምህረት አዋጁም ሚስተር ኪር እና ሚስተር ማሻር ሱዳን ዋና ከተማ ካርቱም ውስጥ የስልጣን መጋራት ስምምነት ከፈረሙ ከሶስት ቀናት በኋላ ትናንት ተግባራዊ መሆኑን ዜናው አመልክቷል። ሁለቱ ወገኖች በተፈራረሙት ውል መሰረት ማሻር በስደት ከሚኖሩባት ከደቡብ አፍሪካ ወደ ሀገራቸው ይመለሱና ከአምስቱ የሀገሪቱ ምክትል ፕሬዚዳንቶች አንዱ ይሆናሉ።
የዴሞክራሲያዊት ኮንጎ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ እንደገና ላለመወዳደር መወሰናቸውን ዩናይትድ ስቴትስ በደስታ ተቀብላለች። ገዢው ፓርቲ አለች ዩናይትድ ስቴትስ የኮንጎ ገዢ ፓርቲ ካቢላን ሳይሆን ሌላ ሰው በእጩነት ለማቅረብ መወሰኑ የሀገሪቱን ዴሞክራሲ ወደፊት የሚያራምድ ትልቅ ውሳኔ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂዘር ኖርት ባወጡት መግለጫ ሚስተር ካቢላ የኮንጎን ህገ መንግስትና እንደ አውሮፓውያን አቆጣጠር በ2016 ዓ.ም የተደረሰውን ስምምነት ለማክበር ዝግጁ መሆናቸውን የሚያሳይ እርምጃ በመሆኑ አበረታች ሆኖ አግኝተነዋል ብለዋል። አክለውም የኮንጎ ህዝብ ጥቃት ይደርስብናል ብሎ ሳይሸማቀቅ ሀሳቡን በነጻነት መግለጽ አለበትም ብለዋል። የኮንጎ የምርጫ ኮሚሽንና ባለስልጣናቱ በመጪው ታህሳስ 23 የሚካሄደው ምርጫ ተአማኒ እንዲሆን አስፈላጊውን እርምጃ ሁሉ እንዲወስዱ እናሳስባለንም ብለዋል።
በስተ መጨረሻም እስራኤል ሌሊቱን በጋዛ ሰርጥ የአየር ድብደባ አካሄዳለች። የፍልስጤማውያን ታጣቂዎች በበኩላቸው ወደ እስራኤል ግዛቶች ሮኬቶችን ተኩሰዋል። በሁኔታው የተባበሩት መንግስታት ድርጅት የመካከለኛው ምስራቅ ልዩ ልዑክ ስጋታቸውን ገልጸዋል። የመንግስታቱ ድርጅት የመካከለኛው ምስራቅ የሰላም ሂደት አስተባባሪ ኒኮላይ ሚሌደኖቭ እስካሁን እየተጋጋለ ያለውን ሁኔታ መቆጣጠር ካልተቻለ አጠቃላዩን ህዝብ ለከባድ ጉዳት የሚያጋልጥ ደረጃ ላይ ሊደርስ ይችላል ሲሉ አስጠንቅቀዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቀዳሚ ዘገባችን ወደ ሶማሌ ክልል የሚወስደን ይሆናል። በደረሰባቸው ጉዳት ምክንያት ወደ ተለመደ ህይወታቸውና ኑሯቸው መመለስ እንዳልቻሉ የገለጹ የጅጅጋ ከተማ ነዋሪዎች መንግስት ችግራቸው እንዲመለከትላቸው ጠይቀዋል። በጅግጅጋ ያለው የጸጥታ ሁኔታ እንዲሻሻል ጥረት እየተደረገ መሆኑን የገለጸው የኢትዮጵያ መከላከያ መስሪያ ቤት በበኩሉ የሚታዩ መሻሻሎች መኖራቸውን ጠቁሟል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል።
ጅግጅጋ በሰሞኑ በጥብጥ የደረሰውን ጉዳት ያብላላች ቀጣይ ሁኔታዎችን ያሳበች ነው። እንደገና በሁለት እግር መቆም ግን በተለይ የብጥብጡ ሰለባ ለሆኑት አስቸጋሪ ሆኗል። ከቅዱስ ሚካኤል ቤተክርስቲያን መጠለያ ወደ ቤታቸው ተመልሰውና ከበራፎቻቸው ሰብሰብ ብለው የደወሉልን ነዋሪዎች ይህንኑን ያንጸባረቁት ባለትዳርና የአንድ ልጅ አባት መሆኑን የገለጸው ሶስት ባጃጅ ተሽከርካሪዎች የተወሰዱበት የመጀመሪያ ደዋይ አስተያየቱን ይቀጥላል።
አሁን እኛ አካባቢያችን ገብተናል። የተወሰነ
ወደ መኖሪያ ቤታችሁ
መኖሪያ ቤት ባለው በቃ
እሺ
የስራ መንቀሳቀሻ እኔ 3 ባጃጅ ነበርኝ። ከሶስቱ አንዱ እንኳን አልተረፈልኝም። ጅጅጋ ውስጥ አብዛኛው አበሻው ማህበረሰብ የሚኖረው በግል ኑሮ ነው። የመንግስት ስራ ላይ የተሳተፈ በጣም ጸዳት ምናምን ተላላኪ ምናምን እንጂ የለም። አንዳንድ ነው ያለው እንደዚህ አይነት የመንግስት ስራ ላይ። ከ95% የግል ሰራተኛ የራሱን ድርጅት የሚያንቀሳቅስ ነው። ያ ሁላ ህዝብ አሁን ያለው ንብረትና የግል ነገሩ ተዘርፎበት ይሄው ቁጭ ብሎ ተሰልፎ ሜዳ ላይ ምንድነው መፍትሄው? አሁን ህዝቡ ቁጭ ብሎ ስለም አሁን ያው አሁን ዛሬ አዲስ የሆነው ነገር ቢኖር ምንድነው? አበሻው ህዝብ እየጎረፈ ወደ ሀረር እየሄደ ነው፣ እየተሰደደ ነው። ልጅና ሚስት ያለው ልጅና ሚስቱን እየላከ ነው። ወንድ ወንዶቹ አትሂዱ እያልን ነው እኛ ደግሞ። ምክንያቱም ተወልደን ያደግንበት ሀገር ላይ ወዴት ነው የምንሰደደው? መሰረጃም የሌለን ሰዎች ነን እኛ። ስለዚህ የመንግስት አካል የሆነ መፍትሄ ያደርግልን። ቁጭ ብለን እኛ እህል ምን ያደርግልናል? እኛ የሰው ልጅ ይኸውልህ ረሀብን ይችላል እኮ እኛ ረሀብ እንችላለን። መብት ፍትህ ብቻ ነው ያጣነው፣ ፍትህን ያጣነው እኛ። አይዞቹ ያለን የመንግስት አካል አንድ የለም።
ሌላው የጅጅጋ ከተማ ነዋሪም እንደዚሁ የደረሰባቸው ችግር በቂ ትኩረት እንዳልተሰጠውና ግራ መጋባታቸውን ተናግሯል።
እዚያውም ከተማ ውስጥ በቃ ምንም ነገር የለም። መንግስት ምንም አይነት የሚወስደው ምንም መረጃ የለም። በቃ ምንም እየገባ አይደለም። የሚበላም የለም፣ የሚጠጣም ነገር የለም። ቀመስከልም ሰጥቶናል። ቀመስከል ግን ለስንቱ ነው የሚበቃው? ከተማው በሙሉ ታውቃለህ፣ ምንም ነገር የለም ማለት ይቻላል። ወድሟል፣ ሁሉ ነገር የለም።
ሱቆች ዛሬ ክፍት ናቸው? መከፈት ጀመሩ ሱቆች?
አረ ምን ይጀምራሉ? ሱቆቹ በሙሉ ባዶ ናቸው።
የመንግስት መስሪያ ቤቶች፣ ድርጅቶች ስራ ጀምረዋል?
ምንም የጀመረ ነገር የለም። ባንክም የጀመረ ነገር የለም። ገና ማለት ነው። ግራ ተጋብተናል። በነገራችን ላይ ህዝቡም እየወጣ ነው፣ እኛም ራሱ ተስፋችን እየተሟጠጠብን።
ዛሬም እንቅስቃሴዎች እንደቆሙ ነው እያልከኝ ነው? ጅጅጋ ውስጥ
እንቅስቃሴ ዙ እንቅስቃሴ አለ፣ ግን የንግድ ማዕከላት የሉም፣ ባንክ የለም። ታውቃለህ፣ ምንም አይነት በቃ ህዝቡንም እያስፈራሩ ነው። ህዝቡ ፈርቶ እየወጣ ነው። በቃ ተስፋ አጣ። ምንም ተስፋ የለንም። መከላከያ ገብቷል፣ ሰላም ነን፣ ግን ከዚህ በኋላ ያለው ነገር ግን ያስፈራል። ታውቃለህ፣
የኢትዮጵያ የመከላከያ ሚኒስቴር በበኩሉ በጅጅጋ ያለው የጸጥታ ሁኔታ እንዲሻሻል ጥረት እየተደረገ መሆኑን አስታውቋል። የሚታዩ መሻሻሎች መኖራቸውንም ነው የሚኒስቴሩ ቃል አቀባይ ሜጀር ጄኔራል መሐመድ ተሰማ ለሀገር ውስጥ የመገናኛ ብዙሃን የገለጹት።
በጅግጅጋ በዋና ዋና መስመሮች አካባቢ አልፎ አልፎ ባጃጆችም መንቀሳቀስ የጀመሩበትና መስመር ላይ ያሉ ሱቆችም መከፈት ጀምረዋል። ሌሎች የመንግስትና የህብረተሰቡ የሚጠቀምባቸው ማህበራዊ ተቋማትም እንዲከፈቱ በየደረጃው ባለ የመንግስት አካል ጥረቶች እየተደረገ ያለበት ሁኔታ ነው ያለው። ስለዚህ ይህንን አጠናክሮ በመቀጠል ህዝቡ የሕክምና የምግብ አቅርቦት እና ሌሎች የትራንስፖርት እንቅስቃሴዎች ወደ መደበኛ እንትን እንዲገባ በጣም ምቹ ሁኔታ ለመፍጠር ስራዎች እየተሰሩ ነው ያሉት። ከዚህ ጎን ለጎን ደግሞ እነዚህ ተቋሞችም ወደ ህዝብ እየገቡ ስራ እንዲሰሩ ግፊት እየተደረገ ያለበት ሁኔታ ነው የሚገኘው።
ከጅጅጋ በተጨማሪ በደገሃቡር፣ በቀብሪ ዳህር እና በሌሎችም የሶማሌ ክልል አካባቢዎች የመከላከያ ሰራዊት መግባቱን የገለጹት ቃል አቀባዩ የማረጋጋት ስራ እየሰራ መሆኑንም ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። 15 አባላት ያሉት የዳያስፖራ ትረስት ፈንድ አማካሪ ምክር ቤት መቋቋሙን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ጽዮን ግርማ ዝርዝር አላት።
የጽህፈት ቤቱ ኃላፊ አቶ ፍጹም አረጋ የአባላቱን ስም ዝርዝር ይፋ ከሚያደርገው ደብዳቤ ጋር አያይዘው በዛሬው ዕለት በትዊተር ገጻቸው ላይ እንዳስታወቁት ጠቅላይ ሚኒስትር አብይ አህመድ ለትረስት ፈንዱ አማካሪ ምክር ቤት የተካተቱት ግለሰቦችና ቡድኖች ላሳዩት ተነሳሽነት ምስጋና አቅርበው ኃላፊነታቸውን እንዲወጡም ጠይቀዋል ብለዋል። የምክር ቤቱ ሰብሳቢ ሆነው የተሰየሙት በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካል ሳይንስ መምህርና የሕግ ባለሙያ የሆኑት ፕሮፌሰር አለማየሁ ገብረ ማርያም ሲሆኑ የተለያዩ ከፍተኛ ባለሙያዎችና የመብት አራማጆች በስብጥር የተካተቱበት ስብስብ ነው። ጠቅላይ ሚኒስትር አብይ አህመድ የሕዝብ ተወካዮች ምክር ቤት በ2011 ዓ.ም የበጀት ዓመት ለምክር ቤቱ አቅርበው ሰነዱን ባጸደቁበት ወቅት የትረስት ፈንዱን ሀሳብ ይፋ ማድረጋቸው ይታወሳል። የንግድና ምጣኔ ሀብት ባለሙያዎች የታማኝነት ወይም የባላደራ ፈንድ የሚል ስያሜ የሰጡት ትረስት ፈንድ በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚሰበሰብ የድጋፍ ገንዘብ ነው። ዛሬ አቶ ፍጹም አረጋ ስም ዝርዝሩን ይፋ አድርጎ ባያያዙት ወረቀት ላይም ይህ የትረስት ፈንድ ከውጭ ከሚገኙ የዲያስፖራ አባላት የተሰበሰበው ገንዘብ በኢትዮጵያ የሚገኙ ማህበረሰቦችን ሕይወት ይቀይርበታል ተብሏል። ጠቅላይ ሚኒስትሩ ይህንን ሀሳባቸውን ይፋ ባደረጉበት ወቅትም በውጭ የሚኖሩ ኢትዮጵያውያን $1 ከአንድ ማኪያቶ ላይ እንዲለግሱ ጠይቀው ነበር።
አንድ ማኪያቶ በምዕራቡ ዓለም 3 ብር እስከ 4 ብር 5 ብር ሊሆን ይችላል። በዶላር ዲያስፖራን የምለምነው በቀን $1 ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቶ $1 በቀን ከሰጠን በቀን $1,000,000 እናገኛለን ማለት ነው። በወር $30,000,000 አለን ማለት ነው። ይሄ በመንግስት በጀት አይገባም። የራሱ ቦርድ ይቋቋምለታል። በወር $30,000,000 ከሆነ አዲስ ሶርስ ኢንካም ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት በአምቡላንስ ምክንያት የሚሞቱ የሚወሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈንድ ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት ለምሳሌ አጥሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት $1,000,000 በኢትዮጵያ $30,000,000 ገደማ ማለት ነው። አንድ ሃይ ስኩል ይሰራል። በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር 30 በአመት አብዙት። በሁለት አመት የሃይ ስኩል ፍላጎታችንን ዲያስፖራ መለስ ይችላል። ራሱም እየሰራ ሀገሩን እየጠቀመ ይሄንን በማድረግ ዲያስፖራዎች ለአንድ አመት ለሁለት አመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው የምፈልገው አንዲት ሳንቲም ሳትወርቅ ሳትጠፋ ላሰቡት አላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል።
በዛሬው የአቶ ፍጹም አረጋ የትዊተር ገጽ ላይ ኢትዮጵያውያኑና ትውልደ ኢትዮጵያውያኑ በዚህ የጠቅላይ ሚኒስትሩ ሀሳብ በመስማማታቸውና ከፍተኛ ተቀባይነት በማግኘቱም ስራውን ለመጀመር ነው 15 አባላት ያሉት ምክር ቤቱ የተቋቋመው። በተባበሩት መንግስታት ድርጅት የልማት መርሃ ግብር፣ በዓለም ባንክ፣ በታዋቂ ዩኒቨርሲቲዎች ተመራማሪዎችና ፕሮፌሰሮች፣ ዝነኛ በሆኑ ዓለም አቀፍ ተቋማት የሚሰሩ ትውልደ ኢትዮጵያውያንና ኢትዮጵያውያን በ15ቱ አባላት ውስጥ ተካተዋል። በተጨማሪም የምክር ቤቱ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያምን ጨምሮ ከዚህ ቀደም የኢትዮጵያ መንግስትን በሰብአዊ መብት ጥሰት አብዝተው በመተቸት ከሚታወቁት የመብት አራማጆች መካከል አርቲስት አማኝ በየነና አቶ ኦባንግ ሜቶም ተካተውበታል። አድማጮች፣ በዚህ ጉዳይ ላይ ሰፋ ያለና ዘርዘር ያለ ማብራሪያን ለማግኘት ከኢትዮጵያ መንግስትም ሆነ ከተወከሉት የዲያስፖራ አባላት ያደረግነው ጥረት ስልካቸው ባለመነሳቱ ሊሳካልን ሳይችል ቀርቷል። እንዳገኘናቸው ይህ ምን ማለት ነው የሚለውን ዝርዝር ማብራሪያ ጠይቀን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የኦሮሞ ነጻ አውጪ ግንባር በአቶ ዳውድ ኢብሳ የሚመራው ኦነግ በሚቀጥሉት ጥቂት ቀናት ውስጥ ወደ አዲስ አበባ ልዑካን እንደሚያሰማራና ጽህፈት ቤት ከፍቶ በሰላማዊ መንገድ የፖለቲካ እንቅስቃሴ እንደሚያደርግ አስታወቀ። የኢትዮጵያ መንግስት በአቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻ አውጪ ግንባር ጋር በአስመራ የደረሰን ስምምነት ዝርዝር ሄኖክ ሰማግዜር በተከታዩ ዘገባ ያብራራል።
መሰረቱን በውጭ ሀገር በተለይ በኤርትራ አድርጎ
በኢትዮጵያ ውስጥ በድብቅ እንቅስቃሴ የነበረውና በኢትዮጵያ ህዝብ ተወካዮች ምክር ቤት አሸባሪ ድርጅት ተብሎ ተሰይሞ የነበረው ኦነግ የኢትዮጵያ የፖለቲካና ዲሞክራሲያዊ አስተዳደር ተፎካካሪ አካል ሊሆን ተስማምቷል። በአቶ ዳውድ ኢብሳ የሚመራው ኦነግ በአስመራ ከኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁና ከኦሮሚያ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ጋር የደረሰውን ስምምነት ከአስመራ አቶ ዳውድ አብራርተዋል።
የደረስንበት ስምምነት አንደኛ ለ27 ዓመት ጦርነት ነው ሲካሄድ የነበረው፣ ውጊያ ነው፣ ግጭት ነው። ይሄ ጦርነት ሙሉ በሙሉ እንዲቆም ሁለታችንም ተስማምተናል። የኦሮሞ ነጻነት ግንባር ካሁን በኋላ በሰላም ኢትዮጵያ ውስጥ እንደዚሁም ደግሞ በተለየ በኦሮሚያ ውስጥ ይንቀሳቀሳል ማለት ነው በሰላም። ከዚህም አያይዞ ለብቻ ይሄ ከኢትዮጵያ መንግስት ጋር የተስማማ ነው። ከዚህ አያይዞ ደግሞ የስርዓት ጉዳይ ነው የሚያያዘው ማለት ነው። ይህንን ለወደፊት በስምምነት ላይ ደርሰናል። በአጠቃላይ ግን ለወደፊት ትንሽ ጥናት አድርጎ በጣም በሰል ባለ እንትን እንዴት እንደሚከናወን የጋራ ኮሚቴ ለማቋቋም በዚህ ላይ ተስማምተናል። ሶስተኛ እና ከዚህ ለየት ያለ ከአቶ ለማ መገርሳ ጋር እንደ ኦሮሚያ ፕሬዚደንትነት ደግሞ ኦሮሚያ ውስጥ ያለውን የፖለቲካ እንቅስቃሴ፣ የኦሮሞ ድርጅቶች የወደፊት ስነ ስርዓት፣ የፖለቲካ እንቅስቃሴ ስነ ስርዓት ምን መሆን እንዳለበት ሙሉ በሙሉ ስምምነት ላይ ደርሰናል። በተለይም በስነ ስርዓት የፖለቲካ ድርጅቶችና የፖለቲካ ቡድኖች እንዴት ነው የሚንቀሳቀሱ፣ የኦሮሞ ነጻነት ግንባር ጨምሮ ኦፒዲዮ፣ ሌሎችም ይሄ ስነ ስርዓት ባለው መልክ እና ህዝቡን ባሳተፈ መልክና በጣም ስርዓት ባለው መልክ ለምን እንዲሆን ከዚህ በፊት የነበሩ ፖለቲካ ድርጅቶች መሀል የነበረው ስነ ስርዓት የለቀቀ ሽኩቻ እንዳይኖር ይህንን የሚቆጣጠር በመንግስትም ህግ እንደዚሁም ደግሞ በኦሮሞ ባህል ሰፉ በሚሉት በዚህ ተወስኖ በዚህ እንትሩ አጥር ውስጥ እንዲንቀሳቀሱ በዚህ ላይ ለመስራት አንድ ላይ ለመስራት ተስማምተናል። ይሄ ደግሞ ለሌሎች ኢትዮጵያ ውስጥ ላሉት ህዝቦችም በጣም ጠቃሚ ነገር የሚሆን እና መሰረት የሚሆን ነው ብለን ነው የተስማማ ነው። ይህንንም በስፋት ተወያይተናል ከአቶ ለማ መገርሳ ጋር።
የኦነግ ስራ አስፈጻሚ ኮሚቴ በሚቀጥሉት 3-4 ቀናት ውስጥ ወደ ኢትዮጵያ በመግባት ጽህፈት ቤት እንደሚመሰረትና ለቀጣይ ሰላማዊ የፖለቲካ እንቅስቃሴ የሚያዘጋጁ ስራዎችን እንደሚሰራ ነው አቶ ዳውድ ኢብሳ ለአሜሪካ ድምፅ ያብራሩት። የኦሮሚያ ክልላዊ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ ስምምነቱ በኢትዮጵያ ለተያዘው ሁሉን አሳታፊ የፖለቲካና አስተዳደራዊ ማሻሻያ አጋዥ እንደሚሆን ተናግረዋል።
ለረጅም ጊዜ ለብዙ አመታት የነበረው ጦርነት በመሬት ላይ የሚሆን በሰዎች አይምሮ ውስጥ የጠላትነት አታይን ፈጥሮ ብዙ ጉዳቶች ደርሷል። ስለዚህ በዚህ ስምምነት በመጀመሪያ ኦኔግ በኦሮሚያ ጉዳይ፣ በኢትዮጵያ ጉዳይ ከመንግስት ጋር በሰላማዊ መንገድ መስራት እንደሚችል የሚያደርግ ስምምነት ነው። በሁለተኛ ደረጃ ደግሞ እስካሁን ድረስ በኦኔግና በኢትዮጵያ መንግስት መካከል የነበረው ጦርነት እንዲያበቃ ሆኗል ማለት ነው። በዚሁ ስምምነት መሰረት ደግሞ ኦኔግ እንደ አንድ የፖለቲካ ድርጅት የኦኔግ አመራር እንዲሁም ደግሞ የኦኔግ ሰራዊትም በሰላማዊ መንገድ ሀገር ገብቶ ለወደፊትም በሚደረገው ዲሞክራሲያዊ የፖለቲካ ተሳትፎ ማድረግ እንደሚችሉ ነው ማለት ነው። በሶስተኛ ደረጃ አንዳንድ ጉዳዮች በሂደት የሚታዩ ጉዳዮችን ውይይት ለማድረግ ደግሞ ከሁለቱም ከመንግስትና ከኦኔግ የተውጣጡ አባላትን የያዘ አንድ ኮሚቴ በአጭር ጊዜ ውስጥ እንዲቋቋምና አስፈላጊ የሆኑ ጉዳዮችን ለመወያየት የሚያስችል ይሆናል ማለት ነው።
በአጠቃላይ ለሀገር መረጋጋት እንደዚሁም ደግሞ በቀጥታ በቅርብ በኦሮሚያ የታዩ የጸጥታ ችግሮችም እንዳሉ ይታወቃል። የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር አቶ ለማ መገርሳም በኦነግ ታጣቂዎች የተከሰቱ የጸጥታ ችግሮችን ሲገልጹ ነበረ። በቀጥታ በኦሮሚያ ጸጥታ ላይ በአሁኑ ወቅት ምን አይነት እፎይታስ ይፈጥራል? በአጠቃላይ ደግሞ የኦነግ ሰራዊት በሀገር ውስጥም እንዳለ በውጭ ሀገርም እንዳለ ነው የተናገሩት አቶ ዳውድ ኢብሳ። እና የሰራዊት ውስጥ ወደፊት እጣ ፈንታ ምን ይሆናል?
እንግዲህ የዚህ ስምምነት ሚና በተለይ በኦሮሚያ ጸጥታ፣ በአጠቃላይ በሀገር ጸጥታ ላይ ግልጽ ነው። ከዚህ በፊት በተለይ ኦኔግ የሽብርተኛ ድርጅት ተብሎ ከተፈረጀ ጊዜ ወዲህ በኦሮሚያ ውስጥ የገዢው ፓርቲ የኦህዴድ አባላትን ጭምር በኦኔግ ስም ሲሸማቀቁ እንደነበረ ምሁራኖቻችን በዩኒቨርሲቲ ተማሪዎቻችንም እንዲሁ ደግሞ ወጣቶቻችን በንግድ ላይ የተሰማሩትም በተለያዩ ጊዜያት የኦኔግን ስም እንደ በትር በመጠቀም የተሻለ የተሳትፎ ለማድረግ የሚንቀሳቀሱትን እንኳን ለማሸማቀቅ የሚደረግ ሁኔታ ነበረ። ይሄ ሁሉ የሚያበቃበት ስምምነት ነው። ምክንያቱም አሁን በኋላ በኦኔግ ውስጥ ተሳትፎ ያላቸውም ይሁን የሌላቸው ሰዎችም በኦኔግ ስም የመክሰስ ሁኔታዎች አሉ። በጣም የስንፍና ስራ ተሰራ የነበረው በዚህ ስም ስለሆነ ይሄ ትልቅ ሚና ይጫወታል ብለን ነው የምናየው። በተለይም ደግሞ በኦሮሚያ ውስጥም አንዱ የኦኔግ ደጋፊ እንደሆነ የኦኔግ አባል እንደሆነ ራሱን የሚያይበት እና ከዛ ውጪ የሆኑ ለምሳሌ በኦህዴድ ውስጥ ያሉትም የሚገልጹበት ሁኔታ ጥሩ እንዳልነበረ፣ እርስ በርስ መቀባበል እንዳልነበረ ይታወቃል። ይሄ ሁሉ ቀርቶ ለኦሮሞ ሕዝብ የሚታገሉት ሁሉ ለኦሮሚያ እንዲሁም ደግሞ ለኢትዮጵያ ሕዝብ እኩልነት፣ ነጻነትና ዲሞክራሲ የሚታገሉት በየትኛው ፓርቲ ይሁን የሕዝብ ጥቅም የበላይነት እንዲከበር አድርጎ አንድነታቸውን ስለሚያጠናክሩ ይሄ ትልቅ ድል ነው ብለን ነው የምናየው ማለት ነው።
የኦሮሞ ነጻነት ግንባር ለሶስት አስር ዓመታት የሚጠጋ ጊዜ የኦሮሞ ሕዝብን የራስ ዕጣ ፈንታ በውሳኔ ሕዝብ ተግባራዊ ለማድረግ የወጠነው ርዕዮት ስር የትጥቅ ትግል ሲያካሂድ ቆይቷል። ድርጅቱ በኢትዮጵያ ውስጥ ሰላማዊ የፖለቲካ ተሳትፎውን ሲያደርግ ታዲያ ይህንን ርዕዮቱን እንደዚሁም የፖለቲካ መርሃ ግብሩን እንዴት ያካሂዳል ብዬ አቶ ዳውድ ኢብሳን ጠይቄያቸው ነበር።
የኦሮሞ ነጻነት ግንባር ያው የኦሮሞ ሕዝብ የራስን ዕድል በራስ የመወሰን መብት ይዞ ነው የሚንቀሳቀሰው። ብዙዎች የመገንጠል ይሉታል። እኛ የነጻነት ጥያቄ እንላለን። ይሄ ነው አግባብ ያለው ብለን ነው የምናምነው። ይሄ በህገ መንግስቱ ውስጥም የተፈቀደ ነው። ልዩነቱ ይህንን ይዘን እንዳንንቀሳቀስ ከዚህ በፊት እገዳ ተደርጎብን ጦርነት መደረጉ ነው እንጂ ህገ መንግስቱ ውስጥ አለ። በሰላም ተንቀሳቅሶ ማንኛውም ቡድን የፈለገውን ጥያቄ ወስዶ ይንቀሳቀሳል። የዲሞክራሲ አግባብም ይህንን ነው የሚፈቅደው። የሀገሪቱ ህገ መንግስትም ይህንን ነው የሚፈቅደው። ይሄ እንዴት ይሆናል? የኦሮሞ ህዝቡ ጥያቄ ነው። ከኦሮሞ ህዝቡ ጋር ተማክረን ደግሞ እንዴት ወደፊት እንደሚችል ይሄ የወደፊት የፖለቲካው ዳይናሚክስ ይሆናል ማለት ነው። በኦሮሚያ ውስጥ
የኦሮሚያ ክልላዊ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ በኢትዮጵያ የዴሞክራሲ ግንባታ ላይ ህዝቦች መሪዎቻቸውንና የወደፊት ኑሯቸውን በመረጃ ተመርኩዘው የሚመርጡበት ስርዓትና ተቋማት የመገንባት ጉዳይ ቀዳሚ እንደሚሆን አብራርተዋል።
የፓርቲዎች የበላይነት አይደለም፣ የአመራር ወይ ደግሞ የፖለቲካ መሪዎች የበላይነት ሳይሆን የኦሮሞ ህዝብ የበላይነት የእነሱ ድምፅ የምሰማበት የዜጎቻችን በአጠቃላይ የኢትዮጵያውያን ድምፅ የበላይነት የሚያገኝበት ሁኔታ እንዲፈጠር ነው የምፈለገው እና የኦሮሞ ህዝብ በምርጫ ማን እንደሚመራው በሚወስንበት ጊዜ ሌላውም በሂደት መፍትሄ የሚያገኝ ይሆናል እና የህዝብ ድምፅ የበላይነት በሚያገኝበት ጊዜ፣ ትክክለኛ ዲሞክራሲ በሚሰፍንበት ጊዜ፣ እውነተኛ ዲሞክራሲ የሚዲያ ነጻነትና የሚዲያ ነጻነት በምንልበት ጊዜ ደግሞ የገጠሩም ህዝብ የከተማውም ህዝብ ትክክለኛ መረጃ ስሜትን የሚቀሰቅስ ሳይሆን አንዱን እንደ መልአክ የምስል አንዱን ደግሞ እንደ ሰይጣን የምስልና ህዝብን የሚያደናግር መረጃ ሳይሆን ትክክለኛ መረጃ ህዝብ አመዛዝኖ እውነታውን አውቆ የሚጠቅመውም የሚመራውም መሪ በሚመርጥበት ጊዜ አሁን የምነሱ ጥያቄዎች ሁሉ መልስ ያገኛሉ ብለን ነው የምንጠብቀው።
የኦሮሞ ነጻ አውጪ ግንባር ሰራዊት የተኩስ አቁም ስምምነቱን አስመልክቶ በተለይ ወታደራዊ መሪዎች ተወያይተዋል፣ የወደፊት ሚናቸውና ጣፋንታቸውስ ምን ይሆናል ለሚለው ጥያቄ በሂደት የሚመለሱ በርካታ ጥያቄዎች እንዳሉ ነው ከሁለቱ ወገኖች የተሰነዘረው። አሁን የተኩስ አቁም ስምምነቱን አስመልክቶ መረጃና ትዛዙ ከድርጅቱ ተላልፏል ብለዋል አቶ ዳውድ ኢብሳ። በኦሮሚያ በቅርብ ጊዜያት የታዩ የጸጥታ እክሎችን አስመልክቶም እንዲህ ብለዋል።
ከኦሮሞ ሰራዊት በየቦታው ያለው በደቡብ አለ፣ በምዕራብ አለ፣ እንደዚሁም ኦሮሚያ ውስጥ በተለያዩ አካባቢዎች በዩኒት አለ። ይሄ የሰራዊቱ አዛዦች ይሄንን ፕሮሰስ አካሄድ ከመንግስት ጋር እናደርግ በየጊዜው መግለጫ ያገኛል። ሆኖም ግን ሰራዊት ሰራዊት ነው፣ በትእዛዝ ውስጥ ነው ያለው፣ በድርጅቱ ትእዛዝ ስር ይሄ በእኛና በእነሱ መሀል ያለ ቋሚ ግንኙነት ነው። ድርጅቱ ትእዛዝ ውስጥ ነው ያሉት። ይሄ መግለጫ ከወጣ በኋላ ትእዛዙ በእነሱ ሙሉ በሙሉ ይከበራል። ይህንን እናረጋግጣለን። ከመንግስቱ ጋር የነበረ ግጭት የታወቀ ነው፣ ሲደረግ የነበረ ነው፣ አላስፈላጊ ነበር። እኛም የተኩስ ማቆም ጥሪ አድርገናል። የሆነ ሆኖ አንዳንድ ግጭቶች ተደርገዋል። ያ ግጭት ከአሁን በኋላ በእኛ በኩል የለም።
በጣም ነው የማመሰግነው አቶ ዳውድ ኢብሳ፣ የኦሮሞ ነጻነት ግንባር አመራር አባል፣ ለሰጡኝ ማብራሪያ አመሰግናለሁ።
እኔም አመሰግናለሁ። አመሰግናለሁ በጣም።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚህ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችን በቴክኒክ የመራው ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታለን።
መልካም ምሽት። Mama, 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 mama kun radio sagale amerikati radion sagale amerika witata hanga jimatat galgalake sasa alama folakka jalqabe angasa sadit meter bandi 19